Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። ዛሬ ሐሙስ ጥቅምት 19 ቀን 2008 ዓ.ም ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና ከአዳነች ፍስሐዬ እንስማ።
ቦትስዋና በቅርቡ የዓለም እግር ኳስ ዋንጫ ማጣሪያ ግጥሚያዎችን ካደረጉ በኋላ በሀገሯ ከለላ ለጠየቁት 10 የኤርትራ ተጫዋቾች የጥገኝነት መብት መፍቀዷን ጠበቃቸው ዛሬ አስታወቁ። ስፖርተኞቹ ጥቅምት 2 ቀን 2008 ዓ.ም ከቦትስዋና ቡድን ጋር ከተጫወቱ በኋላ ነው ወደ ሀገራቸው በሚወስዳቸው አይሮፕላን ላይ አንሳፈርም ብለው ከለላ የጠየቁት። የቦትስዋና መንግስትን እናመሰግናለን። የተደረሰው ውሳኔ የሚያሳየውም በቦትስዋና ሕግና ስርዓት እንደሚከበርና የፍትህ ሂደቱም እንደሚሰራ ነው ሲሉ በፕሪቶሪያ የኤርትራ የዲሞክራሲና የሰብአዊ መብት እንቅስቃሴ አባል የሆኑት የስፖርተኞቹ ጠበቃ አቶ ኢያሱ ሀብተ ማርያም ተናግረዋል። እንቅስቃሴው ለህጋዊ አገልግሎት ክፍያ የሚውል ገንዘብም ያሰባስባል። የኤርትራ እግር ኳስ ተጫዋቾች ከዚህ ቀደምም እንደ አውሮፓ አቆጣጠር በ2009 ዓ.ም በኬንያ፣ በ2011 በታንዛኒያና በ2012 ዓ.ም በዩጋንዳ መቅረታቸው ተነግሯል። የተባበሩት መንግስታት ድርጅት ለአንድ ዓመት ምርመራ ካካሄደ በኋላ በኤርትራ እንደ ባርነት የሚቆጠር አያያዝና ሶቆቃ በስፋት ይዘወተራል ብሏል። የዓለሙ ድርጅት ምርመራ በተጨማሪም ኤርትራ ዜጎቿን ላልተወሰነ ጊዜ በሚቆይ የብሔራዊ ውትድርና አገልግሎት ታሰማራለች፣ ለማምለጥ የሚሞክሩትንም ደግሞ ትገላለች ይላል። የኤርትራ ውጭ ጉዳይ ሚኒስቴር ለቀረቡበት ክሶች በትክክል ለየትኛው መሆኑን ሳያመለክት የዓለሙን ድርጅት ሪፖርት በአጠቃላይ ውድቅ አድርጎታል። የታንዛኒያ የምርጫ ኮሚሽን የገዢው ፓርቲ ተወዳዳሪ ጆን ማጉፉሊ የፕሬዝዳንታዊውን ምርጫ እንዳሸነፉ አስታውቋል። ማጉፉሊ ዋናውን የተቃዋሚዎች ተወዳዳሪ ኤድዋርድ ሉዋሳን 58-40 ከመቶ ማሸነፋቸውን የምርጫው ኮሚሽን ዛሬ አስታውቋል። ሉዋሳ በበኩላቸው ባለፈው እሁድ የተካሄደው ምርጫ ተጭበርብሯል በሚል ክስ የዛሬው ውጤት ከመታወቁ አስቀድመው ኦፊሴላዊውን ውጤት አልቀበልም ብለው ነበር። ዛሬም ውጤቱን አልቀበልም በማለት የምርጫው ኮሚሽን የታንዛኒያ ዜጎችን ዲሞክራሲያዊ መብት ለመዝረፍ እየሞከረ ነው ሲሉ መንቀፋቸውን አዣንስ ፍራንስ ፕሬስ የተባለው የዜና አገልግሎት ጠቅሷል። በሌላ ዜና ደግሞ ታንዛኒያ ያለው የዩናይትድ ስቴትስ ኤምባሲ ዛንዚባር የፕሬዝዳንታዊ ምርጫ ውጤቱን መሰረዟ እጅግ እንዳሳሰበው ገልጿል። ከፊል ራስ ገዝ የሆነችው ዛንዚባር የራሷ የሆነ አስተዳደር አላት። ይሁንና በዛንዚባር የተሰጠው ድምፅ ባለፈው እሁድ በተካሄደው የሀገሪቱ ብሔራዊ ምርጫ ውስጥ ቦታ አለው። የዩናይትድ ስቴትስ ኤምባሲ ትላንት ሲናገር ዛንዚባር የወሰደችው እርምጃ በሥነ ሥርዓትና በሰላማዊ መንገድ የተካሄደውን ምርጫ ውጤት ሰርዟል ብሏል። የዩናይትድ ስቴትስ ባለሥልጣኖች የአውሮፓ ሕብረት የጋራ ንብረት ሀገሮችና የደቡባዊ አፍሪቃ የልማት ማህበረሰብ የታዘቡት ምርጫ መሆኑንም ኤምባሲው አስገንዝቧል። የዩናይትድ ስቴትስ ባለሥልጣኖች የዛንዚባር ውሳኔ እንዲሳብና ሁሉም የሀገሪቱ ወገኖች ግልጽና ሰላማዊ የሆነ ዲሞክራሲያዊ ሂደት እንዲኖር ቁርጠኝነት እንዲያሳዩ ጥሪ አድርገዋል። የዛንዚባር የምርጫ ኮሚሽን ትላንት የምርጫውን ውጤት የሰረዘው የምርጫው ሂደት በትክክል አልተካሄደም በሚል ነው። የኮሚሽኑ ሊቀመንበር ዶቻ ሳሊም በዛሬው አዲስ ምርጫ መካሄድ አለበት ብለዋል። የዓለም መሪዎች በቪየና ስለ ሶሪያ ፖለቲካዊ መጻኢ ዕድል ለመነጋገር እየተሰባሰቡ ነው። ስለ ፕሬዚደንት ባሽር አልአሳድ ዕድልም ያላቸውን ልዩነት ለማጥበብ ይሞክራሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ጀኔቫ ሲገቡ ሶሪያ ውስጥ ለአራት ዓመታት ተኩል ያህል ሲካሄድ የቆየው አስከፊ ሁኔታ እንዲቆም ለማድረግ የሚያስችል ተስፋ የሚጣልበት ጉባኤ ይሆናል ብለዋል። የዩናይትድ ስቴትስ፣ የሩሲያ፣ የሳውዲ አረቢያ፣ የቱርክና የአውሮፓ ህብረት ከፍተኛ ዲፕሎማቶች ዛሬ በሚደረገው ኦፊሴላዊ ያልሆነ ንግግር ይሳተፋሉ። የኢራኑ የውጭ ጉዳይ ሚኒስትር መሐመድ ዳዣቭ ዛሪፍ ደግሞ ዛሬ ከጆን ኬሪና ከሩሲያዊ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በተናጠል ተገናኝተው ይነጋገራሉ። በነገው ስብሰባ ደግሞ የሌሎች ሀገሮች ተወካዮችም ይገኛሉ። የሶሪያ መንግስትም ሆኑ መንግስቱን ለማስወገድ የሚዋጉት ዋና ዋና ቡድኖች ተወካዮች በጉባኤው ይገኛሉ። አድማጮች፣ የምሽቱ ዜናችን አበቃ።
አዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ፍሪደም ሃውስ መቀመጫውን እዚህ ዋሽንግተን ዲሲ ያደረገ በመናገር ነጻነት ላይ የሚሠራ ዓለም አቀፍ ተቋም ነው። ይህ ተቋም መንግሥታት ለሕዝቦቻቸው የሚሰጡትን የኢንተርኔት ነጻነት አጥንቶ እያንዳንዱ ሀገር ያለበትን ደረጃ ፍሪደም ኦን ዘ ኔት 2015 በሚል ሪፖርት አውጥቷል። በዚህ ሪፖርት ኢትዮጵያ ከቻይና ከሶሪያና ከኢራን ቀጥሎ ምንም አይነት የኢንተርኔት ነጻነት የሌለባት ሀገር ተብላለች። በጎግል መስሪያ ቤት የቀረበውን ይህን ሪፖርት የተከታተለችው ጽዮን ግርማ የሚከተለውን ዘግባለች።
ፍሪደም ሃውስ የተሰኘው ተቋም ፍሪደም ኦን ዘ ኔት 2015 የተሰኘውን ይህን ሪፖርት በዛሬው ዕለት ባቀረበበት ወቅት ሪፖርቱን ያዘጋጁት ባለሙያዎች፣ የዩኒቨርሲቲ ተመራማሪዎች፣ የጎግል መስሪያ ቤት ተወካዮች፣ መምህራንና ከመናገርና ከመጻፍ ነጻነት ጋር የሚሰሩ ተቋማት ባለሙያዎች ተገኝተው በሪፖርቱ ላይ ተወያይተው ነበር። ማንኛውም ሰው የኢንተርኔት የመረጃ መረብን ተጠቅሞ ያለምንም ቅድመ ምርመራና ችግር ሀሳቡን በነጻነት የማስተላለፍ መብት እንዳለው የሚጠቅሰው ይህ ሪፖርት፣ በአሁኑ ወቅት ግን መንግስታት የህዝቦቻቸውን የኢንተርኔት ነጻነት እያፈኑ አገልግሎቱንም እየዘጉ ከዛም ባለፈ ደግሞ እያሰሩ እንደሚገኙ ይጠቅሳል። አገራት ለህዝቦቻቸው የሚሰጡትን የኢንተርኔት ነጻነት በሶስት ቀለማት ከፍሎ ያስቀመጠውና የሪፖርቱ አካል የሆነው አንድ ሰንጠረዥ ኢትዮጵያ ከቻይና ከሲሪያና ከኢራን ቀጥሎ የኢንተርኔት ነጻነት የሌለባት ሀገር ብሎ ያስቀምጣታል። በሌላኛው የሪፖርቱ ክፍል ደግሞ ኢትዮጵያ የኢንተርኔትም ሆነ የመናገር የመጻፍ ነጻነት ያለባት ሀገር አይደለችም ይላታል። ሪፖርቱን ያዘጋጀው ፍሪደም ሃውስ የአፍሪካ ሀገሮች ሲኒየር ፕሮግራም ኦፊሰር እና ሪሰርች አናሊስት ማይትራንግ ለአሜሪካ ድምጽ ሲናገሩ በዚህ ዓመት የወጣው ሪፖርት እንደሚያሳየው በዓለም ላይ ያሉ በርካታ ሀገሮች የኢንተርኔት ነጻነት ላይ ገደብ እያበጁ መምጣታቸውን ከተናገሩ በኋላ የሰብሳራ አፍሪካን ጨምሮ እንደ ቻይናና ሌሎች አገራት የኢንተርኔት ተጠቃሚዎችን በክትትል ስር እያዋሏቸው ነው ብለዋል። እርሳቸው የአፍሪካ ጉዳዮች ባለሙያ እንደመሆናቸው በኢትዮጵያ ላይ የቀረበውን ሪፖርት ሲያብራሩ
ኢትዮጵያ እጅግ በጣም የባሰ አፈና ካለባቸው አገሮች አንዷ መሆኗን በዚህ ሪፖርት ላይ ተመልክተናል። ይህ ደግሞ ከአፍሪካ አገሮች ጋር ብቻ ተነጻጽራ ሳይሆን በመላው ዓለም ካሉት አገሮች ጋር ስትነጻጸር የሚያሳየው ይህን ነው። ምክንያቱም በኢትዮጵያ ያለው የኢንተርኔት አጠቃቀም ምቹነት በጣም አነስተኛ ነው። ይህም ከህዝቡ ቁጥር አንጻር ሲታይ 2% ብቻ ነው ኢንተርኔት ተጠቃሚው። ይህም ሆኖ ግን የዚሁ 2% የኢንተርኔት ተጠቃሚ ነጻነት በመንግስት በኩል ጫና ይደረግበታል። በጣም ብዙ ድረገጾች በኢትዮጵያ እንዳይታዩ ይታገዳሉ። በዚሁ የኢንተርኔት ተጠቃሚዎች ላይ በጣም ጥቂቶቹ መንግስትን ተችተው ሲጽፉም ይታሰራሉ፣ በአሸባሪነትም ይከሰሳሉ።
ማያያይዘውም በኢትዮጵያ ያለው የኢንተርኔት አጠቃቀም ነጻነት የበለጠ የባሰ አስቸጋሪ የሚያደርገው ሰዎች በሚፈለገው መጠን የኢንተርኔት አገልግሎት አለማግኘታቸው እንደሆነ ይናገራሉ። ሪፖርቱ እንዴት እንደተዘጋጀ እና በኢትዮጵያ መንግስት በኩል የታመነና የተረጋገጠ ስለመሆኑ ጥያቄ ቢነሳ መልሳቸው ምን እንደሆነ ተጠይቀው ሲመልሱ
ለዚህ ሪፖርት ትክክለኛነት እቆማለሁ። የእያንዳንዱን መረጃ ትክክለኝነት ለማረጋገጥ ምርምርን እናደርጋለን። መቀመጫቸውን ኢትዮጵያ ያደረጉ ለደህንነታቸው ሲሉ ማንነታቸውን ደብቆ የሚሰሩ በርካታ የምርምር ሰራተኞች እዚያው ኢትዮጵያ ውስጥ አሉን። እንዲሁም እነተኛ መረጃ አጥርተን ልናገኝ የምንችልበት ተጨማሪ ግብአትም አለን። ከበርካታ ሰዎች ጋርም ቃለ ምልልስ አድርገናል።
በሪፖርቱ ላይ አንዱ የተጠቀሰው የዞን 9 ጦማሪያንና ጋዜጠኞች መታሰር ነው። እነርሱ ደግሞ ከቀረበባቸው ክስ ነጻ ተብለው ተለቀዋል። ይህንን ሁኔታ እንዴት ታውታላችሁ በሚል ለቀረበላቸው ጥያቄ ማይስ ይመልሱ።
We definitely welcome the news about Zone 9 bloggers being released. I know a number of them were released earlier this year.
አዎ፣ የዞን 9 ጦማሪያንና ጋዜጠኞች መፈታታቸውን እናውቃለን። ይህንን ዜና በደስታ ነው የምንቀበለው። ይህ መልካም ጅምር ነው። ነገር ግን ሌላ በርካታ የታሰሩ ጦማሪያን በእስር ቤት ይገኛሉ። አንዳንዶቹ መታሰራቸውን እንኳ አይታወቅም። የዞን 9 ጉዳይ በዓለም አቀፍ ደረጃ በተደረገ የሰብአዊ መብት ሙግት ምክንያት ታወቀና ግፊት ተደርጎበት እንጂ በርካታ የኢንተርኔት ተጠቃሚዎች፣ ጸሐፊዎች በኢትዮጵያ መንግስት ትኩረት ተደርጎባቸው የታሰሩ አሉ።
በዚህ ሪፖርት ከኢትዮጵያ መንግስት የሚጠብቁት ምላሽ ምን እንደሆነ የተጠየቁት ማይ
My expectations for a response from the Ethiopian government. I'd like to think that they pay attention to the report.
ከኢትዮጵያ መንግስት ከፍ ያለ ምላሽ እንጠብቃለን። ይህ ሪፖርት ትልቅ ቦታ እና ግምት ሰጥቶ እንዲያዩና ችግሮቹን ለመቅረፍ ይሞክራል ብለን እንገምታለን።
ይህን ሪፖርት በተመለከተ በኢትዮጵያ መንግስት በኩል ያለውን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በነገው ዕለት ምላሻቸውን አካተን ለማቅረብ ጥረት እናደርጋለን።
አብይ ሩስን ነበር ያደመጥነው። ወደ ሁለተኛው ቅንብር እናልፋለን። ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ህይወት ነው። አዘጋጅና አቅራቢው ሰሎሞን አባተ።
ጤና ይስጥልኝ የተከበራችሁ አድማጮች። የሰሞኑን የተፈጥሮ እንዲሁም የሳይንስና ቴክኖሎጂ መረጃዎችን ላካፍላችሁ። በቅድሚያ ቴክኖሎጂ፣ ሳይንስና ፖለቲካ። የኢንተርኔት ቅድሚያ ምርመራ ወይም ሳንሱር በዓለም ዙሪያ ተጠናክሮ ቀጥሏል። ፍሪደም ሃውስ የሚባለው ነጻ የክትትል ቡድን ትናንት ረቡዕ ጥቅምት 17 2008 ዓመተ ምህረት ለአምስተኛ ተከታታይ ዓመት ባወጣው ሪፖርቱ ነው ይህንን ያለው። ኢንተርኔት ላይ የሚወጡ መረጃዎችን ሳንሱር እያደረጉ ያሉ ሀገሮች ቁጥር እየጨመረ ነው ፍሪደም ሃውስ እንደሚለው። ሀገሮቹ ታዲያ መረጃዎቹን የሚያወጡ ግለሰቦች ወይም ድርጅቶች ኢንተርኔት ላይ የሚሰቅሏቸውን ይዘቶቻቸውን እንዲያነሱ ያስገድዷቸዋል። ካለበለዚያ ይሉና ሊጠብቃቸው በሚችል የበቀል እርምጃ ያስፈራሯቸዋል። ፍሪደም ሃውስ በዘንድሮ ሪፖርቱ የ65 ሀገሮችን የኢንተርኔት አያያዝና የነጻነት ደረጃ ነው የፈተሸውና ነጻ፣ ከፊል ነጻ፣ ነጻ ያልሆነ ፍሪ፣ ፓርትሊ ፍሪ፣ ኖት ፍሪ ብሎ ሀገሮቹን የፈረጃቸው። ለነጻነት ባላቸው ክፍትነት ፍሪደም ሃውስ የተጠቀመው የመቶ ነጥቦችን ድልድል ሲሆን በነጥብ አሰጣጡ 0 ነጻነት ለተትረፈረፈባት ሀገር የተሰጠ ሲሆን 100 ደግሞ ነጻነት ፍጹም የለባትም ላላት ሀገር የተሰጠ ነጥብ ነው። በዚህ መሰረት በሪፖርቱ ላይ 0ም 100ም ያስመዘገበ ሀገር የለም። በነጻነቷ መብዛት 6 ነጥብ ያገኘችው አይስላንድ ግን ሰልፉን ትመራለች። እርሷን የባልቲኳ ኤስቶኒያ በ7 ነጥብ፣ ካናዳ በ16 ነጥብ፣ ጀርመን በ18 ነጥብ፣ ዩናይትድ ስቴትስ በ19 ነጥብ ተከታትለው ከአንደኛ እስከ አምስተኛ ሆነው በነጻነት አውራነት በመሪነት ቆመዋል። ፍሪደም ሃውስ ነጻነት ፍጹም የሌለባት ባላት የሰልፉ የመጨረሻ ቋሚ ቻይና በ88 ነጥብ ነጻ ያልሆነች የመጨረሻዋ ሀገር ስትሆን ከእርሷ በጥቂት በጥቂቱ ነጻ ያለመሆን ባሕሪ ነጥብ እየጣሉ ኢራንና ሶሪያ በ87 ነጥብ፣ ኢትዮጵያ በ82 ነጥብ፣ ኩባ በ81 ነጥብ የኢንተርኔት ነጻነት ውራዎች ሆነዋል ለዘንድሮው የአውሮፓ ዓመት ፍሪደም ሃውስ እንደፈተሸው። ሪፖርቱ በተጨማሪም የኢንተርኔት ነጻነት ካለፉት ዓመታት ይልቅ በዘንድሮው ዓመት በብዙዎቹ ሀገሮች ማሽቆልቆሉን ሲጠቁም ከነዚህ ሀገሮች መካከል ዩናይትድ ስቴትስ፣ ካናዳ፣ አውስትራሊያ፣ ጀርመን፣ ፈረንሳይ፣ ጣሊያንን የመሳሰሉ ሐሳብን የመግለጽ ነጻነት ተምሳሌት ተብለው የሚጠቀሱ የአውሮፓና የአሜሪካ ሀገሮች አሉ። የኢትዮጵያ የኢንተርኔት ነጻነት አያያዝ ካለፈው ጊዜ ብሶበታል ወይም አሽቆልቁሏል። ፍሪደም ሃውስ እንዳሳየው ኢትዮጵያ ከጎረቤቶቿና ከሌሎቹ የአፍሪካ ሀገሮች ጋር ስትነጻጸር ክትትል ከተደረገባቸው የአፍሪካ ሀገሮች ውስጥ ከኢትዮጵያ ጀርባ ያለ አንድም የአፍሪካ ሀገር የለም። ኬንያ ነጻ ተብላ የተፈረጀች ነጥቧ 29 ላይ የምትገኝ እንደ ፈረንሳይና ጣሊያን ካሉ ሀገሮች የነጻነት ቤተሰብነት ተደባልቃ የተገኘች ሀገር ነች። ደቡብ አፍሪካ በ27 ነጥብ ነጻ፣ ዩጋንዳ በ36 ነጥብ፣ ሩዋንዳ በ50 ነጥብ፣ ዚምባብዌ በ56 ነጥብ፣ ሊቢያ በ51 ነጥብ፣ ናይጄሪያ በ33 ነጥብ፣ ሞሮኮ በ43 ነጥብ ከፊል ነጻ ተብለው የተፈረጁ ሀገሮች ናቸው። ነጻ አይደሉም ተብለው ከኢትዮጵያ ጋር የተፈረጁት ግብፅና ሱዳን በነጥብ ተሽለው ከእርሷ 61 እና 65 የተሰጣቸው ሀገሮች ናቸው። ነጻ አይደለችም የተባለችው 62 ነጥብ ያላት ሩሲያና የመጨረሻይቱ ቻይና በየሀገሮቻቸው የኢንተርኔት ነጻነትን የሚያፍኑ ከመሆናቸው በተጨማሪ ሳንሱርን ወይም የኢንተርኔት አፈናን ወደ ውጪ የሚልኩ ወይም ኤክስፖርት የሚያደርጉም ሀገሮች ናቸው ተብለው ተተችተዋል። ሙሉውን ሪፖርትና ተጨማሪ መረጃ ፍሪደም ሃውስ ዌብሳይት freedomhouse.org ላይ ወጥተው ባለፈው ሳምንት የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የወታደራዊ አገልግሎት ኮሚቴ የመከላከያ መስሪያ ቤቱንና የአሜሪካ ድምፅንና ሌሎች አራት የመገናኛ ብዙሃን አውታሮችን የሚያስተዳድረውን ቢቢጂ በሚል ምሕፃር የሚጠራውን የብሮድካስቲንግ የገዢዎች ቦርድን እማኝነቶች አድምጧል። ጉዳዩ እንደ እስላማዊ መንግሥት ቡድን አይነት የተሳካላቸውን የፕሮፓጋንዳ ሰባቂዎች ወይም ፕሮፓጋንዲስቶች እንዴት መጋፈጥና መመከት ይቻላል የሚል ነበር። እናም በተደረሰበት ድምዳሜ የትዊተር መልእክትን በትዊተር መልእክት፣ የፌስቡክ ፖስትን በፌስቡክ ፖስት መመላለስ ለእነርሱ የፕሮፓጋንዳ መልእክቶች ለነ አይሲል ማለት ነው ዕውቅና ከመስጠት ያለፈ ፋይዳ ሊኖረው አይችልም ተብሏል። በመሆኑም የቢቢጂው ማቴው አርምስትሮንግ ሲናገሩ እንደ ቪኦኤ አይነቶቹ የጆርናሊዝም ወይም የጋዜጠኝነት ሥራን የሚያከናውኑ ተቋማት አይሲል የሚያሰራጫቸውን በታሪካዊና የአሁንም ጊዜ ውሸቶች የታጨቁ የፕሮፓጋንዳ መልእክቶችን ሐቁን በማሳየትና ከየስፍራው በመዘገብ ልዩነት ማምጣት እንደሚችሉ ተናግረዋል። የተፈጥሮ አካባቢ። የዓለም የጤና ድርጅት WHO ባለፈው ሳምንት ባወጣው ሪፖርት አካባቢያችንን የሚበክሉ ጋዞችን መጠን በመቀነስ እኮ በሰው ልጅ ላይ ያለ ጊዜ የሚደርስን ሞት በብዙ መቀነስ ይቻላል ብሏል። ለምሳሌ ጥቀርሻ አዘል ጢስ፣ ኦዞንና ሚቴንን የመሳሰሉ በካዮች በብዙ ሊቀነሱ እንደሚገባ WHO መክሯል። እነዚህ በካዮች በአየር ውስጥ በአካባቢያችን ከተለቀቁበት ጊዜ አንስቶ የሚቆዩት እጅግ ለተወሰነ ጊዜ ቢሆንም የልብና የደም ዝውውር ሥርዓት ችግሮችን፣ የመተንፈሻ አካላት መታወክና የሳምባ ካንሰርን ለመሳሰሉ የጤና መመሳቀል ሁኔታዎች ይዳርጉናል። WHO እንደሚለው በእነዚህና በተመሳሳይ የአካባቢ መበከል ምክንያት ከ7 ሚሊዮን በላይ ቁጥር ያለው ሰው በዓለም ዙሪያ በየዓመቱ ይረግፋል።
The fact that they are short-lived pollutants, when you address them, you can reduce emissions very rapidly.
በካዮቹ ጋዞች በአየር ውስጥ ብዙ ጊዜ የማይቆዩ በመሆናቸው መቀነስ ከጀመርን ፈጥነን ልንቀንሳቸው የምንችላቸው ናቸው። አንድ የመቀነስ ከጀመርን ደግሞ ውጤቱን ፈጥነን እናያለን ነው እያሉ ያሉት የWHO የአየር ንብረት ጉዳይ ኃላፊ ማሪያ ኔራ። የአካባቢያችን አየር ሲጸዳና ጤናማ ሲሆን ይሰማናል። የአየር ንብረት ለውጡን ከመፍጠን ይልቅ ወዲያው ማዝገም ሲጀምር እናስተውላለን። የሰውም ጤና ፈጥኑ ሲሻሻል ማየት ትችላላችሁ ብለዋል ኔራ። በነገራችን ላይ እነዛ የተፈጥሮ አካባቢ በካዮች የግብርና ምርትም እንዲያሽቆለቁል እንደሚያደርጉ ልብ ይሏል። ዝርዝር ይዤለው መለሳለሁ። የአየር ንብረት ለውጥ በዛሬ አበባዎች፣ የነገ ፍሬዎች፣ ሕፃናት አስተዳደግ ላይ ያለውን ተጽዕኖና በዚህ ሁኔታ የሰው ዘርና ዓለማችን በዛሬ አያያዝ ወዴት እያዘገሙ መሆናቸውን የሚመለከት ዝርዝር ዘገባ ወደፊት ይጠብቁ። ቴክኖሎጂና ፈጠራ። ባለፈ ዝግጅት አስመላሽ ዘፈሩን ይጀሎ እንደነበር አስተውሱ የራሱን አይሮፕላን እየሰራ ያለው መጪው ሳምንት እሁድ ጥቅምት 28 2008 ዓመተ ምህረት ነው እበራለሁ ያለው ለመሆኑ ስንት ፈጀችበት K570A ብሎ የሰየማት አይሮፕላኑ ለምንስ ፍጥሩን እንዲህ ብሎ ጠራት ሁሉንም ከውይይታችን ያገኛሉ አብረውን ይቆዩ
ሰኔ 4 ላይ ሙከራት ነበር ባለፈው ጊዜ
እሺ
ያኔ ሁለት ፕሮፕለር ተሰብሮብኛል ሲሽከረከር ከኢንጂኑ ጋር ስሞክ ኤግዚት አለ የጭስ ማውጫው ከሱ ጋር ተገናኝቶ ፍሪክሽን በመፍጠር ተሰብሮብኝ ነበር ሰኔ 4 ላይ ከሰኔ 4 160 ሺህ ብር ነበር ያወጣሁት ከዛ በኋላ ደግሞ የተለያዩ ማሻሻያዎችን እያደረኩኝ ወደ 180 ሺህ ብር ነው አጠቃላይ እስካሁን ያወጣሁት
10 ሜትር እነሳለሁ ብለሃል
አዎ
10 ሜትር ተነስተ ተመለሰ ታርፋለህ ወይስ ወደፊት የምታደርገው እንቅስቃሴ አለ
እቺ አሁን 45 ሜትር ያህል ትንደረደርና ትነሳለች 10 ሜትር ያህል ወደ ላይ ከተነሳ በኋላ 75 ሜትር ያህል ትፈልጋለች ለማቀዝቀዝ አይሮፕላኗ
እሺ
ላንዲንግ ላይና ያቺን ከመሬት 10 ሜትር ያህል ከፍታ ነው መነሳት የፈለኩት አክቹዋሊ እቺ እስከ 10 ሺህ ጫማ መውጣት ትችላለች ግን እኔ ገና ፓይለት ስላልሆንኩኝ ትሬንድ የሆንኩ ፓይለት ስላልሆንኩኝ የሰለጠንኩኝ ፓይለት ባለመሆኔ 10 ሜትር በቂ ነው ሳይንሱን ፕሩፍ ለማድረግ ነው እንጂ እና በአፍሪካ ያለውን የአይሮፕላን ስራ አይሮፕላን ከሆነ የሰራኸው መብረር አለበት አልበለዚያ መኪና ነው ማለት ነው ስለዚህ አይሮፕላን ስለመሆኑ ፕሩፍ ለማድረግ ነው የፈለግኩት
አንተ አይሮፕላን እስካሁን ድረስ አብረራህ አታውቅም እና ማብረር እችላለሁ የሚል መተማመን አለህ በራስህ እቺን አይሮፕላን
አዎ ለምን ልክ አይሮፕላን ለመስራት ዩቲዩብ እና ጎግል እንደተጠቀምኩት ሁሉ አሁንም ለማብረር አንድ ፓይለት ቀጥታ ወደ ትሬኒንግ አይገባም ወደ አይሮፕላን ማብረር ትሬኒንግ አይገባም ፍላይት ሲሙሌሽን ይባላል
ማስተማሪያ ነው እንዴ ተመሳሳይ ማስተማሪያ ነው
ማለት አዎ ያንን ስላደረኩኝ እችላለሁ የሚል አቅም አለኝ
እስከ 10000 ጫማ ድረስ መነሳት ትችላለች እቺ አይሮፕላን ማለት መደበኛ የበረራ ከፍታ ድረስ መውጣት ትችላለች ማለት ነው ማንም ጄት ሊነሳ በሚችልበት ርቀት ማለት ነው ከመሬት
አዎ እስከ 10000 መውጣት ትችላለች
እና ያለ ችግር
ኢንጂን ፓወሩ ይቀንስብሃል
ያለ ችግር ግን መልሳ ማረፍ ትችላለች ከዛ በኋላ
ማረፍ ትችላለች 182 ኪሎ ሜትር ሜድ ትችላለች ሬንጆ አንድ የተነሳት ከምታርፈው 182 ኪሎ ሜትር ፐር አወር ሜድ ትችላለች
ሄዳ እንደገና ማረፍ ትችላለች በሰላም
ማረፍ አለባት አዎ በሰላም ታርፋለች የተጠቀምኩበት ማቴሪያል ዩዝድ ይሆንና ዱሬብል ስላልሆን ነው እንጂ አሁን እኔ ለሲንግል ቴክ ኦፍ ነው የፈለኳት አንዴ በራ እንድታርፍና ከዛ በኋላ ሙዚየም እንድትገባ ነው ስራቸው በአጠቃላይ ግን በአሉሚኒየም ከተሰራ ለብዙ ጊዜ ታገለግላለች
ለመሆኑ ከአቪዬሽን ኢንጂነሮች ጋር ከኢትዮጵያ ሲቪል አቪዬሽን ባለስልጣናት ጋር ተገናኝተሃል
አዎ አሁን ግንኙነቱ አለኝ ከሰኔ 4 በኋላ ጥሩ ድጋፍ እያደረጉልኝ ነው ኤርላይንስ ውስጥ ያሉ ግራውንድ ቴክኒሽያኖች አሉ እነሱም ድጋፍ እያደረጉልኝ ነው
ፍቃድ ሰጥተውሃል ተነስተህ እንድትበር ከየትስ ነው ተነስተህ የምትበረው ወዴት ነው የምታርፈው
ሰንዳፍ አካባቢ ዳቤ ጊዮርጊስ አየር ማረፊያ ይባላል ይሄን ስያሜ የሰጠው እኔ ነኝ ሰንዳፋ አካባቢ የሚገኝ በጣም ሰፊ ሜዳ አለ እዛ ላይ እንሞክራለን
ማን ነው ስሙ ያልከው
ዳቤ ጊዮርጊስ አየር ማረፊያ
እና ይሄንን የኢትዮጵያ ሲቪል አቪዬሽን ባለስልጣን ያውቀዋል
ያውቀዋል አሁን ሙከራዬን ለሲቪል አቪዬሽን ማሳወቅ ያለኝ ይሁንታ አለ ከሲቪል አቪዬሽን
የኦሮሚያ ባለስልጣናት ሲያውቁታል ለጸጥታም ለሌላም ጉዳይ
አዎ አይ መንግስት አሁን የሰንዳፋ መስተዳደር በዚህ ጉዳይ ላይ ትልቅ ስራ እየሰራ ነው ለጸጥታውም በሴኩሪቲም በ አይሮፕላን አለ ማለት ነው
የጥቅምት 28ቱን እንቅስቃሴ የተሳካ እንደሚሆን በምን እርግጠኛ ነህ
አሁን ፕሩፍ አድርጌያታለሁ ሰኔ 4 ላይ የነበረው ስተት ትምህርት ሆኖኛል እና ተመልሼ ወደ ዩቲዩብ ነው የተመለስኩት ወደ ጎግል ነው የተመለስኩት እና ሃው ቱ ፕሩፍ የሚለውን አይቼዋለሁ ፕላስ ደግሞ ኒዘርላንድ ላይ አማካሪዎች አሉኝ ኦንላይን የሚያማክሩኛል ዩኒቨርሲቲ
እሺ
ይሄን ብታረግ ይሄን ብታረግ ፐርፎርማንስ ይጨምራል እያሉ ማለት ነው ከነሱ ጋር ኮሚኒኬት በማድረግ ይሄኛውን ፐርፎርማንሷን ጨምሬያለሁ
ነዳጅ ምን ያህል ትጠቀማለች
37.5 ሊትር ትጠቀማለች ወይንም 10 ዩኤስ ጋሎን ፊውል በርኑ 3-5 ጋሎን ፐር አወር ነው የምትሄደው
በሰዓት ማለት ነው ከ3-5 ጋሎን ማለት ከ12-20 ሊትር ድረስ ምንድን ነው የነዳጁ አይነት የምትጠቀመው
ቤንዚን ነው የምንጠቀመው አሁን የመኪናው እንጂን ስለሆነ ኮንቨርት ያደረኩት ወደ አይሮፕላን ቤንዚን ነው የምንጠቀመው
አይሮፕላን ከሆነ የተጣራ ኬሮሲን ነው መጠቀም ያለባት መሰለኝ
ወደዛ ገና ኮንቨርት አላደርግ ነው ያንን ማድረግ
ምንድን ነው ለመሆኑ አቶ አስመላሽ በረጅም ጊዜ መሆን የምትፈልገው
እኔ ናሳ ውስጥ ኤሮስፔስ ተመራማሪ መሆን ፈልጋለሁ ላይክ ቅጣው እጅጉ እንደነበረበት ከዛ በፊት አሁን ሆላንድ ሄጄ ኤሮስፔስ ኢንጂነሪንግ እንድማር ፈቅደውልኛል በአንደር ግራጁዌት ኢን ሆላንድ ዩኒቨርሲቲ የሚባል ያንን አድርጌ ናሳ ውስጥ መግባት ፈልጋለሁ ናሳ ውስጥ ካገለገልኩ በኋላ ተመልሼ ወደ አገር ቤት ተመልሼ የአይሮፕላን መገጣጠሚያ ፋብሪካ እንዲኖረኝ እፈልጋለሁ እና ኢትዮጵያ ውስጥ መኪና ከመግዛት አይሮፕላን መግዛት ቀላል እንዲሆን አድርጓል።
ለመሆኑ ስለ ቤተሰቦች ትንሽ ንገረኝ እስቲ ምንድን ናቸው ወላጆች ምንድን ነው የሚሰሩት ወንድሞች እህቶች ካሉ?
አሉኝ ወንድሞች አሉኝ እህት አለች አባቴ አለ እናት እንኳን ሞታለች ከዛሬ 20 ዓመት ዛት ባይ K570A ያልኩበት የኪሮስ ልጅ 570 ቀናት ፍሬቶበት አይሮፕላን ሰራ ለማለት ነው ወንድሞቼ የተማሩ ናቸው ሁሉም እህቴም ወንድሞቼም ሁሉም የተማሩ ናቸው ሶስት ሲቪል ኢንጂነር አለ ቤት ውስጥ ሐኪም አለ፣ መካኒክ አለ፣ አስተማሪ አለች እና የተማሩ ቤተሰብ ነው ቤተሰባችን። ባሴ በጥሮታ ላይ እንገኝት እና የገቢ ምንጫቸው በጣም ዝቅተኛ ነው። ይፋዛል
አቶ አስመላሽ ዘፈሩ፣ እስቲ እየተመለስኩኝ ደግሞ እንደገና እንደዚሁ አነጋግርሃለሁኝ። ሁኔታህን፣ እድገትህን እየተከታተልኩኝ ለህዝብ ለማሳወቅ ጥረት አደርጋለሁኝ። ህልምህ ምኞትህ እየተሳካ እንዲሆን እመኛለሁ።
እኔም በጣም አመሰግናለሁ። እግዚአብሔር
በዛሬ ዘገባዎች ውስጥ የቪኦኤዎቹ ባልደረባዎቼ ሊሳ ሽላይን፣ ጄሲካ በርማን፣ አልቤርቶ ፒሜንታ፣ ማሊ ማካተሪክ እጆች አሉባቸው። ሁሉንም ላመስግንና እናንተንም ለዛሬ በዚሁ ልሰናበት። ቪኦኤ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት። ጤና ይስጥልኝ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.